ክፍል ሁለት ፕሮግራማችን አሁን ይጀምራል። በአቤኩበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ መጽሐፍ አንድ ለናቱን ትረካ ክፍል 14 ተሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ህይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ህይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ። ክፍል 14
አጥቅሎ ፈረስ ካሳ ብሎ ስም ማርባር ቢሸብራል ኢየሩሳሌም እኔ ማዩ ቱርክባይ የምሸሽ ነው ፈረስ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ቱርክባይ የምሸሽ ነው።
መማረክና መማረክ ባንተና እኔ አልተጀመረም ነበር። እኔም ምርኮኛዬን ሁሉ ለማጉላላት የምፈልግ ሰው አይደለሁም። አንተ ግን ምርኮኛዬ ሳትሆን መርዘኛ እባብ ነህ። ለመሆኑ ተናቴ ኮሶ ገዝተህ ታውቃለህ? አሉ ደጃዝማች ካሳ። ቀን ሰጥቷል እንግዲህ የምትፈልገውን አድርግ እንጂ በፍርሃት አታስተቃይ አለ ደጃችን ግራት ፍርሃት በሰጠው ድፍረት። እሺ እሱንስ አንተም ባትለኝ አልተውም አሉ ደጃች ካሳ። ወታደሩ ገበታ በሚያክል ፋጋ ኮሶውን አስበጥብጦ ባንዲት አገልጋያት ይዞ ረጅም ዋንጫ ራሱ ይዞ ገባ። በዚያ ያለው ሰው ሁሉ መጨረሻው ምን ሊሆን እያለ ሲጠባበቅ፣ ወታደሩ እነዚህን ነገሮች ይዞ ሲገባ ሁሉም አይኑን በሱ ላይ አሳረፈ። ደጃዝማች፣ እኔን በፈለገ ሁኔታ ብትሰድበኝ ተመቤት ተልከ መጥተህ ብትወጋኝ ያው ስራ ስለሆነ ብዙም ባልተቀየምኩህ ነበር። ነገር ግን ምንም ያላደረገችህን እናቴ እኔን ወልዳ በማሳደጓ ብቻ እንደ አንድ እርኩስ ባላጋራ አድርገህ በማየት በመቃብር ውስጥ እንኳን ዳርታት መከራ ስታሳያት በመኖርህ ይቅርታ ላደርግልህ አልችልም። የእናቴ የምወዳት እናቴ አጥንት ይወጋኛል። እንዳንተ ያለውን ግፈኛ እንኳን እኔ ፍጡሩ ፈጣሪም ያለርህራሄ በጭካኔ ይቀጠዋል። እኔን በትማርከኝ ኖሮስ ዶሮ ጠባቂ ልታረገኝ አልነበረም? በላሁን እኔም የእናቴን ስራ ኮሶ መሸጥ ጀምሬያለሁና የመጀመሪያውን ጽዋ አንተ ቀመሰው አሉ ደጃች ካሳ። ደጃች ካሳ ይህን ሲናገሩ ጮሌው ወታደር በፋጋ ካለው ወፍራም የኮሶ ብጥብጥ በዋንጫ ሞላና ለደጃች ወንዲራት ሰጠው። ደጃች ወንዲራት በጣም ከሚፈራቸው ነገሮች አንዱ ኮሶ መጠጣት ስለሆነ ወሶበታየው ግዜ አምክን ወይም እንኮቆ አስደቁሶ በማር ያስተቀደለ መዋጥ እንጂ ኮሶ ተበጥቶ መጠጣት በፍጹም የማይችለው ነገር ነበር ይባላል። እንዲያውም አንድ ቀን በማር ያዋጠው አምክን ሳያሽረው ቀርቶ እንኮቆ ሊጠጣ ተበጠበጠላትና አንዷን ትንሽ ብርጭቆ መጠጣት አቅቶት ኮሶ ደቋሿ መደቆሻዋን በእጇ እየተፈጠፈች አሁን ሽሮ ማታዶሮ አሁን ሽሮ ማታዶሮ እያለች ስትታደፋፍረው ኮራዲዮን መዝዞ ሲፎክር ቆይቶ ለመጠጣት ሁለት ሶስት ጊዜ ጎርጎጭ ጎርጎጭ ካደረገ በኋላ ሽቅብ ስላለው ወደ ሆዱ የወረደውም በአፉ የተጎነጨውም በብርጭቆው ውስጥ የነበረውም የእንቆቆ ብጥብጥ ባንድ ላይ ወጥቶ በኩታው ላይ ተገልብጦበት ፊቱን እንዳንዳች ነገር ኮስኩሶና አስቆሮ እዲያ ማልወደውን ጠጣ ጠጣ ብለው ተጫወቱብኝ። አሁን ዛሬ አምክን አዘጋጅልኝና በማር ውጣለሁ የዱባ ፍሬም ቆይልኝ በማለቱ ኮሶ ወይም እንቆቆ ጠጣ ከሚሉት ቢሞት ይሻለዋል እያሉ ይተርቱበት ነበር። በዚህ ጊዜ ግን በእኛ መከረኛ ወይዘሮ አስጠገብ ላይ ሲያወርደው የኖረው ኮሶ ሻጭ የሚል ዘለፋ በታላቁ የጣቁሳ ፋጋ የተሞላ የኮሶ ፍሬ አፍርቶለት ሲመጣ ማምለጫ ቀዳዳ አላገኘም። እጃቸውን ጅራት ኮሶ የተሞላበትን ረጅም ዋንጫ ከወታደሩ እጅ ሲቀበል ሽታው ብቻ ሰውነቱን ሰበቀና አንገፈገፈው። ምን ነው ልጅ ጋር ሳይቀር ብትለኝ ከዚህ ሁሉ አንድ ጥይት ባትነፍገኝ ምን አለበት አለ። እኔን ስለበደልከኝ ሁሉ ይቅር ባልኩህ፣ ይህን ይቅር ማለት የምትችለው ግን እናቴ ስለነበረችና እሷም አሁን ስለሌለች በእሷ ፈንታ ሆኜ ይቅር ልልህ አልችልም አሉ ደጃች ካሳ። እሳቸውን ተሳስቼ ሰድቤ ቢሆንስ ይቅር ብትለኝ ምን አለበት? ስህተት የሚባል አንድ ቀን ሁለት ቀን የተሰራ በደል ሲሆን ነው። አንተና እኔ ተተዋወቅን ጀምሮ በእናቴ ላይ ስታወርደው የኖርከውን የዘወትር መራራ ስድብ ግን እንዴት ስህተት ይባል ይችላል? እኔንም በእናቴ ላይ ስታወርደው የኖርከው ስድብ እንደዚህ ነው የሚያንገፈግፈኝ። በላውን እሷን ዋንጫ ጨልጣት አሉ ደጃዝማች ካሳ። ደጃዝማች ካሳ ይህን እንደተናገሩ ጮሌው ወታደር ዋንጫውን ወደ ደጃቸው እንዲራት አፍጠጋ አድርጎ ጠጣ አለው። ደጃቸው እንዲራት ምናምን እንዳነቃት ጆሮ ወይም መጥፋት እንደጀመረ ውሻ ካንገቱና ከወገቡ ላይ ቆፍጠት ቆፍጠት እያለ በጭንቀትና በጻር ያን የማይወደውን ኮሶ ሲጠጣ በዚያ ያለው ወታደርና ሕዝብ ሁሉ በማዘን ፈንታ በሳቅ ያወካ ነበር። ደጃቸው እንዲራት አንዱን ፋጋ ኮሶ ካጣራ በኋላ በል እንግዲህ እናቴን ስትሰድብበት የኖርከውን ኮሶ እስቲ በቃል ከተጋፍከው ለወደፊቱ እስክትሞት ድረስ በምርኮኛ ደም በወጉ ይዝሃለሁ። በል ወደ ድንኳን ውሰዱና የሚያስፈልገውን አቅርቡለት አሉ ደጃዝማች ካሳ። ደጃቸው እንዲራት ከድንኳኑ ወጣ እንዳለ የተጋፈው ኮሶ እንዳሸንዳ ውሃ ባፉ ቷ ብሎ ሲወጣ ታየ። በዚያ ከነበሩት ሰዎች አንዳንዶቹ በቃ ምች መታው የኮሶ ምታት ደግሞ አያተርፍም እያሉ ተንሸቋሸቁ። በደጃዝማች ወንዲራት ላይ የተፈጸመውን የበቀል ቅጣት የሰሙ የጣቁሳ እረኞችም በሕዝብ ፊት ቁሞ ኮሶ ለመጋት ማን ተሳደባለው የሰውን እናት? ደጃዝማች ወንዲራት ያው ቁሟል ታባፉ፣ ሕዝብ ጠጅ ሲጠጣ ኮሶ ሞልቶ ባፉ። ሰዎች ተዋትንኩ የጀግናን እናት፣ ሰዎች አትዝለፉ የወንድን አባት፣ አይናችሁ ይፈጣል ቀን የረዳውለት እያሉ ማን እንደገጠመው በማይታወቀው ግጥም በጣቁሳ ኮረብቶችና በጣና ቶካዎች ያቅራሩ ጀመር።
ታጠቅ ብሎ ፈረስ
የእቴጌ መነን መማረክ ተደጋግሞ እንደተነገረው እቴጌ መነን ኃይለኛ ብርቱና ጨካኝ ሴት ነበሩ። በሀገራችን ከእሳቸው ጋር ይወዳደራሉ የሚባሉ ሴቶች ተፈጥረው ነበር ቢባል በጣም ጥቂቶች ናቸው። ወንድ ለመሆን የቀራቸው ነገር ቢኖር እኒያ ዘመዶቻቸው አንዳንዱን የፈረደበት ወንድ እንኳ በቁመናው እያለ የሚቀሙት የወንድነት ምልክት ብቻ ነው። በሌላው ወንድነታቸው ግን ከብዙ ወንዶች ይበልጣሉ። የልጃቸው የራስ አሊ አባት ራስ አሉላ ጉግሳ እንደ ወንድሞቻቸው እንደነ ኢማም እንደነ ማርዬ ከስልጣን ሳይደርሱ በመቀጨታቸው ቤተ ዘመድ ሁሉ ይች ወደል ወንዳውን ስታደርቀው ባጭሩ አስቀረችው ይያሉ ያሟቸው ነበር ይባላል። በልጅነታቸው ወራት መሬቱን ሲረግጡት ድክድክ ስለሚያደርጉትና እግራቸው በተራመደ ቁጥር ሰውነታቸው ግራና ቀኝ ዘመም ዘመም እያለ ያረበርብ ስለነበር ከዚህም በላይ ቁጥር መልክ እስከዚህም ጎልቶ የማይታይበት ዱፍን ዱፍታቸው ምንም እንኳ ከፍተኛ የደስደስ ቢኖረውም አስፈሪ ግርማ ጭምር ስለነበረው አሉላ ምን አልጣለበት ለመሆኑ ይችላል ብላችሁ ነው የማይል ቤተ ዘመድ አልነበረም። ራስ አሉላ በበሽታ ምክንያት ሰውነታቸው ደከም እያለ መታየት ከጀመረ በኋላም አንዳንድ ፌዘኞች አረ ይሄን ሰው እየተዚች በለያዩት አንድ ቀን አፍና እንዳትገለው በጭኗ በትጠረቅቀው ስነፍሷ አታልፍም ብላችሁ ነው እያሉ ይቀልዱ ነበር ይባላል። ራስ አሉላ ከሞቱም በኋላ ከዚያው ከባላቸው ዘመዶች ጋር ሲኖሩ አባቱና አጎቶቹ ያለቁበት ወይም ያለቁለት ልጃቸው አሊ የዘር መስፍንነቱን ሲይዝ ስሙ የአሊ ይሁን እንጂ ስልጣኑ የራሳቸው ነበር። በኋላም ወደ ጎንደር ገብተው የቲግነቱን ማዕረግ ከደረሱበት በኋላ ጠንካራ ባልና ጠንካራ ሰራዊት አላገኙም እንጂ በራሳቸው ድርሻ ምንም ያልጎደላቸው ደፋርና ኃይለኛ ንግስት ሆነው ነበር። እቴጌምንን በራሳቸው የግል ግዛት የተነሱትን ባላ ጋራ ደጃዝማች ካሳን ለማጥቃት በተነሱበት በዚህ ጊዜ ልጃቸው ራስ አሊ በድሮ ሚስታቸው ምክንያት የተጣሉትን ብሩ ጎሹን ለመያዝ የቻሉ መስሏቸው ወደ ጎጃም ዘምተው ህዝቡን ይዘርፉ ቤቱን ያቃጥሉ ይገርሉ ይሰልቡ ነበር። ብሩ ጎሹ ግን በምንም ሁኔታ ተገኝቶላቸው አያውቅ ስለነበር ያሁኑ ዘመቻም ከንቱ ነበር። አሊ ገና የጎጃምን ወሰን ሳይረግጡ ብሩ ጅበላ ወደሚባለው አምባው ወጥቶ ቁጭ ይላል። ጎጃምን ዘርፈውና ጨፍጭፈው የራሳቸውን ሰዎች ሹመው ወታደር አስፍረው ሲመለሱ ብሩ ካምባው ይወርድና ወታደራቸውን ፈሽቶ ሹሞቻቸውን ይገላል ወይም ያባረራል። በዚህ ሁኔታ የተበሳጩት ራስ አሊ በዚህ ጊዜም ወደ ጎጃም ሂደው ህዝቡን በጭካኔ ሲደበድቡት በቴኬ ግሳት በኩል ካሳቋረኛ የተባለ ሽፍታ መበርታቱን የሰሙትና ያሊን ጎጃም ውስጥ በጦርነት ላይ መሆን ያወቁት የስሜኑ ደጃችቤ ሲሆን ሐሳባቸው ሌላ ነበር። ቢቀር ደግሞ ለማንም ባለጊዜዎች ገባር ሆኖ መኖር አይፈልጉ ስለነበር ለራስ አሊ የነበራቸውን ታዛዥነት አልቀበልም አሉ። ራስ አሊ ብሩን ለመያዝ አለመቻላቸውን ሲያውቁ ጎጃምን ትተው ወደ አዲሱ አመፀኛ ወደ ውቤ ሲዘምቱ እቴጌም የቆለኛውን ሽፍታ የካሳን ጉዳይ ለወንድራት ትተው ከታላቁ መስፍን ከውቤ ጋር በሚደረገው ጦርነት ልጃቸውን ለመርዳት ሰራዊታቸውን አስከትተው ወደ ስሜን ተጉዘው ነበር። ደጃዝማች ካሳ ግን እቴጌ ከሚበቃው በላይ ነው ብለው የላኩባቸውን ጦር ለጥብስ አድርሰው ገለውና ማርከው ካጠፉት በኋላ ሌላ ተኪ ጦር ስላልደረሰባቸው ወደ ደምቢያ ግፋኝ ሄዱና የእቴጌ ገባር የሆነውን ደምቢያን እንደገና ዘረፉት። በደምቢያ ሳይቆሙ ጎንደር ከተማ ድረስ ገብተው አስገብረው ወደ ደምቢያ ተመለሱ። እቴጌ ከልጃቸው ከራስ አሊ ጋር ሆነው ውቤን መያዝ ሳይችሉ በተለመደው ጭካኔያቸው የደጃችቤን ግዛት ሲበዘብዙ ካሳ በግዛታቸውና በጦራቸው አዝማች በደጃች ወንድራ ላይ የሰራውን ሥራ ሲሰሙ ንዴትና ድንጋጤ አሸነፋቸው። ከዚያም ልጃቸውን ወገራ ላይ ትተው ከባለቤታቸው ከአጼ ዮሐንስ ሶስተኛ ጋር ወደ ጎንደር ተመለሱ። ጎንደር ጥቂት ቀኖች ሰራዊታቸውን ሲያደራጁ ከሰነበቱ በኋላ ከዚያ ከጥጋቸው ደምቢያ ላይ በጣና ባህር ጥግ ሆነው ወደሚጠብቋቸው ወደ ደጃች ካሳ ራሳቸው ለመዝመት ተነሱ። ደጃች ካሳ በዚህ ጊዜ በጣም ብዙ ባይባልም ተቋራ ሲነሱ ከነበረቸው እጅግ የበዛ ጦር ነበረቸው። የነቴጌን አሽከሮች ሟቾችንም ነፍሳቸውን ይማር ቋሚዎችንም ያሰንበት እንጂ ደጃዝማች ካሳ ከነሱ የማረኩት ጠመንጃ እንኳን ከሺ በላይ ደርሷል። ጌታቸው ከሞቱ ወዲህ በደንቢያ ገበሬ የሆኑ ተቀምጠው የነበሩ የደጃች ክንፉ ጋሻ ጃግሬዎችና በጣቁሳ ጀግንነታቸውን ካዩ ጎበዞች ብዙዎች ደጃዝማች ካሳን ተከትለው ነበር። የደጃዝማች ካሳ የጀግንነት ወሬ ባንድ ጊዜ ነፍሶ ስለነበር ለደፋርነታቸው አቸፈሬ ሞታይፈሬ እየተባለ ከሚነገርላቸው የአቸፈር ጀግኖች እንኳን ብዙዎች በደም ጎልበር እያቋረጡ መጥተው የደጃች ካሳ ወታደሮች ሆነው ነበር። ነገር ግን ጉዳዩ የሚፈጸመው በቁጥር ብዛት ከሆነ የደጃዝማች ካሳ ጦር ከቴጌ ጦር ጋር በብዛት ሲመዛዘን በዚህ ጊዜም ቢሆን አንድ ለ50ና 60 ብሎ ለማጋነን እንኳን የሚያስደፍር ነበር። ደጃዝማች ካሳ ግን በጦርነት ስልትና በቆራጥነት እንጂ በወታደር ብዛት አያምኑ ስለነበር ያን ከተቃራኒው ኃይል ጋር ሲታይ በጣም ትንሽ የሆነ ጦራቸውን ይዘው ደጥባለውና ሸሽቶ ማምለጫ በሌለው የደንቢያ ሜዳ ላይ ሆነው እቴጌን ከነሰራዊታቸው ከመጠበቅ አላመነቱም። በተለይ እቴጌ እንደ ተማራችው ደጃዝማቻቸው ዘወትር እናትና አባታቸውን እያነሱ ሲሰድቧቸው እንደኖሩና አሁንም እየደጋገሙ እንደሚሰድቧቸው ስለሚያውቁ ቆይማ እኔ የማይሳው ልጅ እቺን ገንደፊላ ባልቴት ዋጋዋን ባልከፍላት እግዚአብሔር አልፈጠረኝም ብቻ ትምጣ እያሉ በንዴት ይተባበቁ ነበር። ተገመነንም ቆይ ይሄ ቆለኛ ወደ እናት ወር ተመልሶ እንዳይገባ እንኳን ያቺ ኮሶሻጭ እናቱ ሙታለች እያሉ ሲዝቱ ሰንብተው የልጅ ካሳ ጦር ሰፍሮ ወደሚገኝበት ቦታ መገስገስ ጀመሩ። የቴጌ ጦር በቁጥሩ በጣም ብዙ ከመሆኑም በላይ አብዛኛው ፈረሰኛና ጦር ጋሻ ከያዘው ይልቅ ጠመንጃ ያዥ የሚበዛበት ነበር። እቴጌ መቃረባቸው እንደታወቀ ደጃዝማች ካሳ የጦር መሪዎቻቸውን ወደ ድንኳናቸው አስጠሩና ምክክር ጀመሩ። መቼም የዛሬው ውጊያችን ትንሽ ጠንከር ሳይል አይቀርም፣ የሚያዋጣንም ያው የድፍረት ስራችን ብቻ ነው አሉ ደጃዝማች ካሳ። ቦታው ብቻ ለኛ ብቻ አይደለም፣ ይህ ገላጣ ሜዳ ለፈረሰኛው ጦር በጣም ስለሚመቸው እንደ ጣቁሳ ያለው ቦታ ነበር የሚሆነን አሉ ቀኛዝማች እንግዳ። የለም ቀኛዝማች፣ እንዲያውም ከዚህ ምንም መሸሻ ተደለው ቦታ ላይ ስንገጥ መሄጃ እንደሌለው ሲያቅ ወታደሩ ቆርጦ ይዋጋል አለ ቀኛዝማች ገብርዬ። ደጃች ካሳ ፈገግ አሉና ገብርዬ ያለው እውነት ነው፣ ከዚህም በቀር ማድረግ የሚገባን ታሁን በፊት እንዳደረግነው ሁሉ ወደ መሃል ገብተን ነፍስ ነፍስ ያለውን መጣል ነው። ቆይኔ ካሳያችን ወደ ልባልቴት ከዚያ ግልብጥ ደረቷ ላይ ያን ቀዳፋን የሚያክል ቀዳዳ ፈላወጣበት አሉ ደጃዝማች ካሳ። እንግዲህ ተዚሁ ተሜዳው ላይ እንቆይ ማለት ነው አሉ ቀኛዝማች እንግዳ። ዛዲ አልንሸሽላት ኑሯል፣ እንግዲህ ወደፊት እንጂ ወደ ኋላ ማለት የለም አሉ ደጃች ካሳ። አረ የምን ሽሽት አለ ገብርዬ። ደጃዝማች ካሳ ሐሳባቸውን በዚህ ቆርጠው እንደተቀመጡ የቴጌ ጦር ወዲያው ደረሰ። በቁጥሩና በመሳሪያው ብልጫ ያለው የቴጌ ጦርና በድፍረትና በዘዴ ብልጫ ያለው የደጃዝማች ካሳ ጦር በጣና ባህር ድንበር ጥግ በሚገኘው ሎሃ በሚባለው ቦታ ላይ ገጠሙና የደጃች ካሳ ወታደሮች በየግንባሩ ተበታትነው በቴጌ ጦር መሃል ገቡ። ከዚያም እጅ በእጅ ሲጨፋጨፉ ቴጌ ከበቅሏቸው ላይ እንዳሉ በጦርነቱ መሃል ገብተው ሲያዋጉ ከጭናቸው ላይ በጦር ቆስለው ተማረኩ። አጼ ዮሐንስ ሶስተኛም አልቆሰሉም እንጂ ተማረኩ። አጼ ዮሐንስ ሶስተኛና የቴጌ መማረክ የሰራዊታቸውን መንፈስ ስለሰበረው ከዚህ በኋላ የነበረው የደጃች ካሳ ወታደሮች ሥራ ማባረር መግደል ወይም መማረክ ብቻ ነበር። የደጃዝማች ካሳቶር በቴጌ ጦር ላይ ማንም ይሆናል ብሎ ያልጠበቀውን ፈጣንና ከፍተኛ ድል ካገኘ በኋላ ደጃች ካሳ በሁለቱም በኩል የወደቀውን ቁስለኛና ሬሳ አስነሱና ምርኮኞቻቸውን ይዘው ወደ ሰፈራቸው ተመለሱ። አጼ ዮሐንስና ቴጌ ምንም እንኳ በጦርነት ላይ ቢማረኩ ቴጌም የተዋበች አያት ስለሆኑ አጼ ዮሐንስ በተለይ ደግሞ ከምንም የሌሉ የሴት የጭናሽከር የአንድ ራስ መሳሪያ ከመሆናቸው በላይ ካሳ ጎንደር በቆዩበት ጊዜ ሁሉ እንደነቴጌ አንድ ቀን ሳይደፍሯቸው ልጄ ወዳጄ ብለው እንዳከበሯቸው የተለያዩ ስለሆነ ሊያዋርዷቸው አልፈለጉም። ግብር ባገቡ ጊዜም ምርኮኞቹን አጼ ዮሐንስንና እቴጌን ከላይ ለየት አርገው አስቀምጠው ራሳቸው ቆመው ወዲያና ወዲህ እያሉ ያበሉ ያጠጡ ነበር። አጼ ዮሐንስ ተከዝ እያሉ ከምግቡም ከመጠጡም ሲሞካክሩ እቴጌ ግን በጥግ ያገኙትን ሳርና ቅጠል ሁሉ እያነሱ በእጆቻቸው እየበጣጠሱ እየጣሉ ቤታቸውን ከመግለጽ በቀር ምንንም ሊነኩት አልፈለጉ። ደጃዝማች ካሳ ወዲህ ወዲያ እያሉ ሲጋብዙ የቴጌን ሁኔታ ሰረቅ እያደረጉ ይመለከቱ ስለነበር ወደ እነሱ ቀረባሉና፣ ጌታዬ እርሶ ባይሆን ይሞክሩ፣ እቴጌ እንደሆኑ መቼም የኔ ነገር አይሆናቸውም አሉ። ከዚህ ወዲያ ምን ልትሰራ ይኖሯል አሉ እቴጌ። እርሶስ ምን ሊሰሩ ነበር የመጡት አሉ ደጃዝማች ካሳ ፌዝና ሽሙጥ ባለበት ሁኔታ። እኛንስ ማረክ፣ ለመሆኑ በኋላ ምን ልትሆን ነው አሉ እቴጌ በብስጭት። ግድ የለም ስለነገው አያስቡልኝ፣ ለነገ አታስብ፣ ነገ ለራሷ ታስባለችና ይላል ወንጌል። ዳሩ እርሶ የተማሩት ቁርአን ነው መሰል አሉ ደጃዝማች ካሳ። የእቴጌ የራሳቸውም የልጃቸውም የራሳሪ አባት ወገኖች ቀደም ሲል እስላሞች የነበሩ መሆናቸውን ባሽሙር ለመግለጽ። በል ተሳደብ፣ ጊዜ የሰጠው ቅል ድንጋይ ይሰብራል ተብሏል። እውነቶን ነው። እርሶስ ጊዜ ቢሰጡት አይደል በእነምን ትዋብ ወንበር ለመቀመጥ በእነሱ የክብር ስብ ለመጠራት የበቁት? ኧረ ለመሆኑ ነገ ምን ልትሆን ነው? ዛሬ ተሳደብ፣ ነገማ ደግሞ ልጆን ራስ አሊን አምጥቼ ጨምርሎታለሁ። አሊን አንተ ልትማርክ? የልጆን መከራ ለማየት ምን አስቸከሎት? ይህን ያህል ተቸኮልም ዛሬ ተነስቼ አድራለሁ አሉ ደጃች ካሳ በማፌዝ። በዳዊት ዙፋን ለመቀመጥም ታስብ ይሆናል እኮ። እንዴ ለዳዊት ዙፋንስ ቢሆን ተናሊን ያልቀርበው? ታው እግዚአብሔር ትዕቢት አይወድም። ከዚህ ላይ እውነቶን ነው። እርሶንም እኮ እንዲህ በቀላሉ የጣሎት ትዕቢት ነው። ለመሆኑ እስቲ አንድ ነገር ልጠይቆት፣ ቆለኛ የፍየል እረኛ ሲሉ ይኖረዋል። ለመሆኑ ለእናንት መጫወቻ ሆነው የሚገኙት የሰለሞን ልጆች አያት ዳዊት ምን ነበር? በግረኛ አልነበረም? እሱ በተወለደበት አካባቢ ተፍየል ይልቅ በግ ይረባ ስለነበር የበግረኛ ነበር። ቋራ ቢወለድ ኑሮ ደግሞ ቋራ የፍየል አገር ስለሆነ የፍየል እረኛ ይሆን ነበር። ቅኔ ስለማያውቁ ነው እንጂ ጎንደር ሳይሞትና ሳይቀበር የሰለሞን ዘሮች የእናንተ መጫወቻ ሳይሆኑ በኢያሱ አዲያም ሰገድ ጊዜ የነበረ ክፍለ ዮሐንስ የተባለ ሊቅ ስለ እረኞች ትልቅ ሰውነት የተቀኘውን ቅኔ ብነግሮት ደስ ባለኝ ነበር አሉ ደጃዝማች ካሳ። ለመሆኑ ልብህ ተዚያ ላይ ተንጠራርቶ ነው ያለ ማለት ነው አሉ እቴጌ በንዴት። አየርሶ ነገር፣ ሙተው ቢቀበሩም ሬሳው ሳይሰድበኝ አይቀርም። ምን ቀረኝ መሰሎት? አጼን ከነቴጌያቸው ማርክ ያለው ግንቡ ባዶ ነው። አሁን ሂጄ የወርቁን ዘውድ በራሴ ላይ ብደፋው ማን ይከለክለኛል? በጉልበት ድሮስ የሚነግስ ጉልበት ያለው ነው እንጂ ጉልበት የሌለውንማ የምትሰሩትን እናየለ። ጉልበትህንስ ማን አየልህና አሉ እቴጌ በብስጭት። ይበሉ አሁን አርፈው ይቀመጡ። ለመሆኑ በማን እጅ ሆነው ነው እንደዚህ የሚያፌዙት? በቃ ምርኮኛዬ ነዎት፣ እግዚአብሔርን ታልፈራው እንደዚያ ጉረኛ ደጃዝማች ኮሶ ብግቶ እንኳ ሊያደርጉት የሚችሉ ስለሌለ ዝም ቢሉ ይሻሉታል። የእርሶን አሊ እኔ ካሳ እፈራ እንዳይመስሎት፣ እግዚአብሔርን ፈልቼ እንጂ አሊን ፈልቼ አከበኩት እንዳይመስልዎት አሉ ደጃዝማች ካሳ ያ ክፉ ቁጣቸው ብልጭ ብሎባቸው። እቴጌን ካሳን ቀና ብለው ካዩ በኋላ ንዴታቸውን ውጠው ከጥጋቸው ሳራነሱና እየቆራረጡ መጣል ጀመሩ። ደጃዝማች ካሳ ወደ አጼ ዮሐንስ እየተመለከቱ ጌታዬ እሱ ደሞ ተነዚህ ግፈኞች እየተደረቡ ለምን ይገኛሉ? ተስልጣኑ የሉ ተምኑ የሉ አሁንም ቢሆን እኔ ጣላቴ አይደለሁም አባቴ ነው ምርኮኛ አይደለሁም የሚፈልጉትን አደርግልዎታለሁ የነራስ አሊ መሳሪያ እንደማይሆኑ ቃል ተገቡልኝ እርሶን ተዚህ የማጉላላበት ምክንያት የለም ተባለ ቤቴ አልለይም ታሉ ደግሞ አልከለክልዎትም አሉ። ስላከበርኸኝ እግዚአብሔር ያክብርህ ስለመሄዱ ግን ተባለ ቤቴ ጋር በደናው ዘመን አብረን ኑረን በመከራ ጊዜ እንዴት እንለያያለን ተሆነ አብረህ ልቀቀን እንጂ አሉ አጼ ዮሐንስ። ደጃዝማች ካሳ ቁጣቸው ትጋረባቸውና ወዲያና ወዲህ እየተወናጨፉ በመከራ ጊዜ እኔ ካሳ መከራ ነኝ እንዴ? እኔ በኢትዮጵያ ላይ ተዘርግቶ የኖረውን የመከራ ደመና የምገፍ እንጂ የመከራ ጊዜ ማመጣ አይደለሁም። የኢትዮጵያ መከራ በቃ ያልፍ ነው። መከራዎቿም እናንተ ነበራችሁ። አሁን መከራ የለም። ተሚስቴ አልለይም ስለሚሉት ግን የዋሻ ውስጥ ኑሮ አልነፍጎትም። ተባለቤቶ ጋር ይቀመጣሉ። እንደማንኛውም ሰው ሚስቶ የሚፈጩትን እንጀራና ሽሮ እየበሉ ይቀመጣሉ አሉ። ቆይ እንጂ ልጄ የምልህን ስማኝ። እኔ አንተ መከራ ነህ አላልኩም። በተማረከ ሰው ግን ማንንም ቢማርከው ምርኮኛ መሆኑ ብቻ ራሱ መከራ ነው። ኃጢአተኞች በእግዚአብሔር ፍርድ ወደ ሲኦል ይገባሉ። እንግዲህ ፈራጁ እግዚአብሔር ስለሆነ እነዚህ ኃጢአተኞች በመከራ ላይ ያልወደቁም ይባላል አሉ አጼ ዮሐንስ በርጋታ። እሱስ እውነት ነው አሉ ካሳ ገብ ብለው። እቴጌ አሁንም ሳሩን እየበጣጠሱ ይጥሉ ነበር። እመቤቴ ሳሩ ምን አረገ? ይልቅስ ጎዝጓዙን በከንቱ አይጨርሱት አሉ ደጃዝ ካሳ እቴጌን አውቀው ለማናደድ። እህ አሉ እቴጌ በንዴት ልባቸው ቆስሎ። በዚህ መካከል ባላቸው ደጃዝ ካሳ የማረኳቸውን አያታቸውን ለማየት ተጨንቀው በሌላ ድንኳን ውስጥ የቆዩት ወይዘሮ ተዋበች ወታደሮችና አገልጋዮች እያጀቧቸው ፈራ ተባያሉ ወደ ድንኳኑ ገቡ። ከዚያም ወደ እቴጌ ቀርበው ጉልበታቸውን ሲስሟቸው እቴጌ እንዲያውም እንደማርፈልቻ የተነፉናቸው አሁን ደግሞ ይብሱኑ ተነፍተው ወይዘሮ ተዋበችን ቀና ብለው እንኳን ሳያያቸው ሳራቸውን በእጆቻቸው እየበጣጠሱ ዝም አሉ። ወይዘሮ ተዋበች ቀና ብለው ቆመው ጥቂት ካመነቱ በኋላ የአጼ ዮሐንስን ጉልበት ሳሙ። አጼ ዮሐንስም በግራ እጃቸው ወይዘሮ ተዋበችን ቀና ካደረጉ በኋላ ወጤነካ ከንፈራቸውን በቀኝ እጃቸው መዳፍ ጀርባ ጠረግ አድርገው ግራ ቀኝ ጉንጮቻቸውን ሳሙና ተዋቡ በጣም ደህና ነሽ አሉ። ደህና ነኝ እናንተስ እንደምን ናችሁ አሉ ወይዘሮ ተዋበች በእፍረት የሚናገሩት ጠፍቷቸው። እኛንማ እያየሽን አይደል አሉ አጼ ዮሐንስ። ከዚያ ያለው ሁሉ እንደ ማክረፍ ቃጥቷቸው የነበሩት ደጃዝ ካሳ እንኳ ጭምር በአጼ አነጋገር በሳቅ አወኩ። እህ እውነቴን እኮ ነው። እንግዲህ እኛን ራባችሁ ጠማችሁ ታረዛችሁ ይሉናል እንጂ ሌላ ምኑን እንጠየቃለን አሉ አጼ ዮሐንስ። እሷ ደግሞ አርፋ አይበሉም ምን ያስቀባጥሮታል አሉ እቴጌ በቁጣ። አጼ ዮሐንስም ምንም ሳይተነፍሱ እቴጌን ሰረቅ አርገው አይተው ጭጭ አሉ። ልጅ ካሳ ግን እመቤቴ ይህኮ የኔ ድንኳን እንጂ የጎንደር ግንብ አይደለም። በዚህ ውስጥ ማንም እንዲናገር ወይም እንዳይናገር የማዘው እኔ ነኝ። እስካሁን እርሶና ልጆ በገራሙ ሰው ላይ ስትቀልዱ ኖራችኋል። ዛሬ ግን በእኔ በልጃቸው እጅ ስላሉ እንደፈለጋቸው ይናገሩ አሉ። ከዚህ በኋላ ደጃዝ ካሳ ወንበር አስቀርበው በአጼ ዮሐንስ ጥግ ተቀመጡና ወይዘሮ ተዋበችን ከቆሙበት ጠርተው ወደ እሳቸው ቀረብ ሲሉ ተዋበች ከፋሽ እንግዲህ እግዚአብሔርን አታስቸግሪው። ባልሽን ለማጥፋት የሚፈልጉ እሚታና የሚስቱን እሚታ የሚማርክ ባልሰጠሽ ነገ ደግሞ አባቴሽ ይማረኩ ይሆናል። ባንዱ ቆርጠሽ ነገሩን ታልቻልሽው ለሁሉ አዝነሽ አይሆንም። እቴጌ እኮ የመጡት እኔን ገለው ወይም ማርከው እንዲያውም ቢቻል ለማሰቃየት ምርኮውን ይመርጣሉ። ማርከውኝ ለመመለስ ያ ደጃዝማቻቸው እንደመከራቸው እጅግሬን ለመቁረጥ ነበር አሉ። እግዚአብሔር ያዘዘው ብቻ ሊሆን እኔን ምን አገባኝ አሉ ወይዘሮ ተዋበች። ከዚያም ፉከራው ቀረቶ ሲደባለቅ ውሎ አመሸ። ምዕራፍ 26 ጠብና እርቅ። በዚያ ዘመን ጠቡ ጦርነቱ እጅግ ብዙ የሆነውን ያህል እርቁ መሐላው ወዲያው እርቁን መሐላውን ማፍረሱ እንደዚያው ብዙ ነበር። እጀስመች ካሳ እቴጌን ከነባለቤታቸው እንደማረኩ እናታቸው በልጃቸው ባል መማረካቸውን የሰሙት ራስ አሊ በጦርነት ላይ ከነበሩት ጠላታቸው ከደጃችቤ ጋር እርቅ አድርገው ደጃችቤን አስገቡና ካሳን ለመውጋት ፊታቸውን ወደ ደምቢያ መለሱ። ነገር ግን ከልጅ ካሳ ጋር ጦርነት ቢገጥሙ ምናልባት ድል ያደርጉ ቢችሉም እኛን ጎበዝ እናታቸውን መልሰው ለማግኘት እርግጠኛ ስላልሆኑ በእርቅ መልክ እናታቸውን ለማስለቀቅ ቆረጡ። ለዚህም ከጎንደር አድባራት ካህናትና መነኮሳት እንዲሁም ከሽማግሌዎችና ከመኳንንቱ እጅግ የታወቁትና የተከበሩት ተመርጠው ውልና የእርቅ ስምምነት እንዲያስደርጉ ተልከው ደጃዝማች ካሳም ደጃዝማችነታቸውና የወንድማቸው የደጃዝማች ክንፉ ግዛት ወራሽነታቸው በራስ አሊ ታውቆላቸው እቴጌም ዳግመኛ በዚያ ጥግ ላይ ደርሱ ተስማምተው አጼ ዮሐንስንና እቴጌን ከምርኮኝነት ለቀው አጃቢና ሸኝ ሰጥተው በዚያ ጊዜ ጎንደር ይገኙ ወደ ነበሩት ወደ ራስ አሊ ላኳቸው። ራስ አሊ ዘመን እየተቀበለው የመጣው የገዢዎች ጠባይ በተፈጥሮ የተሰጣቸው ሰው ነበሩ። ጨካኝ ሳሉ ርኅሩኅ፣ ንፉግ ሳሉ ለጋስ፣ በማያምኑት ነገር የሚያምኑ ሆነው ሲታዩ ኖሩ። ለዚህም አድራጎታቸው አንዳንዶቹ ልበሰፊ፣ አንዳንዶቹ ዋሾና አታላይ እያሉ የሚገምቷቸው ሰው ነበሩ። ስለዚህ ጠብ ለማንሳት እርቅ ለማፍረስ ሲፈልጉ ብዙ መላና መንገድ መፈለግ እንጂ እንዳንዳንዶቹ ደረቆች ተነስተው ይህን ውል አፍርሻለሁ አይሉም ነበር። ከደጃዝማች ካሳ ጋር ያደረጉትን እርቅ ለማፍረስም ጊዜና መላ ሲፈልጉ ምንም መንገድ ስላላገኙ ዝም ብለው ቆዩ። በመካከሉ ደጃዝማች ጎሹ ከልጃቸው ከብሩ ጎሹ ጋር የደጃዝማች ካሳን ግዛት እየወረሩ አልፈው ጎንደርን ያዙና በእቴጌ መነን ጊዜ የተባረሩትን አጼ ሳህለ ድንግልን ወደ ዙፋናቸው መልሰው ከጎንደር የተጋዙትን አቡነ ሰላማንም ወደ ቦታቸው መልሰው የእቴጌ ባለሟል የነበሩትን እጨጌውንና ሌሎችንም አንዳንድ ከፍተኛ ሰዎች ይዘው አስረው ለራሳቸው ከንጉሠ ነገሥቱ የራስነቱን ማዕረግ ስልጣን ተቀብለው ጎንደር ላይ ሰፍረው ቆዩ። ነገር ግን ደጃዝማች ካሳ ከደምቢያ ወደ ጎንደር ሲመጡ ደጃዝማች ጎሹና ልጃቸው ብሩ ጎሹ የደጃዝማች ካሳን ግዛት በብዛት በማያገኙት በፍርቃ በር አድርገው ጣናን ወደ ቀኛቸው በመተው ወደ ጎጃም ተሻገሩ። የጎሹ ራስ መባል ከካሳ ይልቅ የአሊን ስልጣን የሚመለከት ስለሆነ ራስ አሊ ከአዲሱ ራስ ከጎሹ ጋር ተጣሉ። ራስ አሊ በጎጃም ብቻ ሳይሆን በሌሎችም ክፍሎች ጠላቶች ተነሳስተውባቸው ስለነበር አሁንም ቢሆን ምክንያት ፈልገው ከካሳ ጋር ለመዋጋት ጊዜና እድል አላገኙም ነበር። በዚህ ሁኔታ ላይ እንዳሉ የኢትዮጵያን መሳፍንት የእርስ በርስ ግጭት የሰሙት የግብጽና የቱርክ ወራሪዎች ወደ ሰሜናዊ ምዕራብ ኢትዮጵያ ገፍተው በመምጣት ስናር በተባለ ቦታ ጥግ መሸጉ። እጃዝማች ካሳም ነገም ይሁን ከነገ ወዲያ ሊገጥማቸው የሚችሉ ኢትዮጵያውያን ጠላቶቻቸውን ችላ ብለው ባዕድ የሆኑትን የአገራቸው ጠላቶች ለመግጠም ወደ መተማ ፊታቸውን መለሱ። ቱርኮችና ግብጾች በደጃዝማች ክንፉ የደረሰባቸውን የተደጋገመ መጨፍጨፍ ዘወትር ያስታውሱት ስለነበር በጊዜው አውሮፓ ካፈራው የጦር መሳሪያ ምኑንም ሳይተዉ ይዘው ከመምጣታቸው በላይ የሰሩት ምሽግ እጅግ ጠንካራ ነበር። ደጃዝማች ካሳ በተለመደው አደጋ ይመጣል ዘዴያቸው በዚህ ጊዜም ለመጠገም ወደ ምሽጉ ሲጠጉ የቱርኮችና የግብጾች መሳሪያዎች አደገኛ አፎቻቸውን ስለከፈቱ መጠለያና መጠጊያ ስላልነበራቸው የደጃዝማች ካሳ ወታደሮች ላይ ከባድ የሆነ ጉዳት አደረሱ። ደጃዝማች ካሳ ራሳቸውም ከሰው ላይ ይታያል በማይባል ልዩ ድፍረት ሲዋጉ በጥይት ቆሰሉ። ጉዳቱ በጣም ከባድ ስለነበር ደጃዝማች ካሳ የተመሰቃቀለ ጦራቸውን ይዘው ወደ ኋላ አፈገፈጉ። ይሁን እንጂ እጅግ ብልጫ ባለው የጦር መሳሪያ ቀደም ብሎ ተመርጦ በተያዘ ቦታና ጠንክሮ በተሰራ ምሽግ በመረዳት የመከላከል አጥቂነት ያገኙት ግብጾችና ቱርኮች ከምሽጋቸው ወጥተው ወረራ ቢጀምሩ የሚገጥማቸውን ጉዳት ስላላጡት ደጃዝማች ካሳን ተከታትለው ለመውጋት አልፈለጉም። ደጃዝማች ካሳ በዚህ ጦርነት ጊዜ ሳይቀናቸው እንዲያውም በጣም ቆስለው መመለሳቸውን ሲያዩ የኛ ነገር ይወደቀም ይነሳ የተነሳ የሚወድቅ አይመስልን ብዙ ሰዎች የደጃዝማች ካሳ ድል ጨርሶ ይወደቀ መሰላቸው። ደጃዝማች ካሳ ግን ወደ ደምቢያ እንደተመለሱ በመላው ደምቢያ በመድሃኒት ሰባራ በመጠገንና ቁስል በማድረግ የታወቀውን ሰው አስጠርተው አስመጡት። ወጌሻው ደጃዝማች ካሳ ወደ ተኙበት እልፍኝ ገብቶ እጅ ሲነሳ ራሳቸውን ከትራሱ ሳያነሱ አይናቸውን ወደሱ ዘወር አድርገው እንዴት አደር አሉት። እሱም መልሶ እጅ ነሳ። ቤቱ በሙሉ በቂጠማና በሳር ተጎዝጉዞ አብዛኛው ወለል በአበባ ምንጣፍ ተሸፍኗል። ከፍ ብሎ እንደ መደብ በተደረደረው ቦታ ላይ ጀንዲና አበባ ምንጣፍ ተደርድሮ ተነጥፎበት ደጃች ካሳ ከዚያ ላይ ገደም ብለዋል። ታላቅ የግራር ግንድና ፍልጥ ተገጣጥሞ በጥጋቸው እሳቱ ይንቀለቀላል። ይዘሮ ተዋበች በልጅ ካሳ ራስጌ ትክዝ ብለው ተቀምጠዋል። ደጃች ካሳ ጤንነትና ንቃት ባልተለየው ድምፅ ቁጭ በል አሉትና በጣም ከመመታቱ በላይ በመንገድ ሲሰነብቱ የበረታውን ቁስል ጭናቸውን አውጥተው አሳዩት። ኦ ጥቂት ዘግይቷል፣ ቢሆንም ግድ የለም አለና በመጠኑ አብጦ በጣም ከረር ያለውን በቁስሉ አካባቢ ያለ ሰውነታቸውን በሁለት እጁ ጨበጥ ጨበጥ መታ መታ እያደረገ ካየ በኋላ እስቲ ትንሽ እግሮን ዘርጋ አለ ባለ መድኃኒቱ ሰውዬ። ደጃዝማች ካሳም እያሉ እግራቸውን ዘርጋ አደረጉት። ዳሶና ጨባብጦ ካየ በኋላ እንዴት ነው ይቆረጥሞታል ወይስ መጠጠጥ ብቻ ነው አለ ባለ መድኃኒቱ ሰውዬ። ቅጡም አይታወቅ፣ ብርድ ሲነካኝ ልጠጽዝህም ልቆርጥምህም ይለኛል። ብርድ በሌለበት ግን መጠጽጽ እንጂ አይቆረጥመኝም። እሱማ ቆስል አይደል? እንኳን ጥይት ሾህ እንኳ ስንት ያማል። ለመሆኑ አጥንቶ የተነካ ይመስሎታል? እሱ እንኳ አይመስለኝም። ግን አንተ ያው እንጂ እኔማ ምኑን አውቀው ብለህ መቆም ይችላሉ። ኧረ ደህና ነኝ። እስቲ ዛሬስ አንድ ጊዜ ቆም ይበሉልኝ። እሺ አሉና ደጃች ካሳ ለመነሳት ሲሞክሩ ወይዘሮ ተዋበች ጠጋ ብለው ለመደገፍ ሞከሩ። ተይው ተዋበች፣ ግድ የለም እነሳለሁ አሉ ደጃዝማች ካሳ። ደጃዝማች ካሳ ተነስተው እንደ መቆም ሲሉ ቁስሉ ጨምዶ ይዞ ስላሰቃያቸው ነይ ተዋበች፣ ያዥኝ ያዥኝ አሉ። ወይዘሮ ተዋበች ጠጋ ብለው ሲይዟቸው ደገፍ ብለው ቆሙ። ባለመድኃኒቱ ሰውዬ ጎንበስ ብሎ በቁስሉ አካባቢ ያለውን ሰውነታቸውን በጣም ጫን ጫን እያደረገ መመርመር ሲጀምር አንተ ሰውዬ ገደልከኝ አሉ በጣም አሟቸው ሳለ ህመሙን ዋጥ አድርገው ይቻሉ እንጂ ጌታዬ አለ ወጌሻው ረዘም ማለት ጊዜ በእጁ ሲመረምር ከቆየ በኋላ ትንሽ ነገር ነው አጥንቶ በጭራሽ አልተነካም አለ ትግግሩን ቀጠለና አሁን አንድ ማሰሮ ቀበይና አንድ ሽህር ሳይፈጁ ነው ቀጥ የሚሉት አለ ከዚያም ጨው በውሃ ጨምሮ አስፈላና ቆስሉን በዶሮ ላባ ታጠበ በኋላ በጨርቅ ተቋጥሮ ከተያዘው ከስራ ስርና ከጣላ ከጣል ከተዘጋጀው ልጅ ልጅ ልቄ በቆስሉ ላይ ነፍንሶ በደበላ ሻሽ ካሰረ በኋላ እስከ ሰባት ቀን ከው ብሎ ባይደርቅ ምላሴ ይቆረጥ አለ ወጌሻው በገና ነገርን ነገር ያነሳዋል እንደሚባለው ሟቹን ደጃች ክንፉን የምናስታውስበት ነገር ከዚህ ላይ ያጋጥመናል ደጃች ክንፉ በገዙት ክፍለ ሀገር በሙሉ የታወቁባቸውና ሁሉም ሰው ባንድ ድምጽ የሚመሰክሩላቸው ባህሪዎችና ልማዶች ነበሯቸው እነዚህም አንደኛ በክንፉ ፊት ለፍርድ ቆሞ ደሃ ሀብታም ዘመድ ባዕድ የሚባል ሰው የለም የማይገባ ነገር ሰርተው ተከሰው ተቀረቡ ለውድናታቸው ለወይዘሮ ወለተ ተክሌ እንኳን ቢሆን አድሮ ይሰራሉ ብሎ የሚጠረጥራቸው የለም እሳቸው የማይቃጡት ሌባና ቀማኛ ከመጥላታቸውና እነሱ በጭካኔ ከመቅጣታቸው የተነሳ ብዙ ሰዎች ደጃዝማች ክንፉ ሌላው ይቅርና እናታቸው እንኳን መርፌ ሰርቀው ቢገኙ እጃቸውን ሳይቆርጧቸው ይቀራሉ ብላችሁ ነው እያሉ ይተቹ ነበር ብቻ ለመሞት ሲጠራሞቱ በወልደ ተክሌ ላይ በሰጡት የተሳሳተ ትዕዛዝ የደምቢያ ህዝብ ስላዘነባቸው የሞቱ ለት ይህ ቀጥተኛ ጠባያቸው ግጥም ሳይገጠምለት ቀረ። በክንፉ የህይወት ታሪክ ውስጥ ጎልቶ የሚታየው ሁለተኛ ነገር ባሉበት ክፍለ ሀገር በኩል የሚመጡ የኢትዮጵያ ጠላቶችን እንደበቅ እያረዱ መጨረስ ነበር። አንድ ጊዜ የግብጽና የቱርክ ጦር ጎንደርን ሊወጋ መጣ ተብሎ ተወርቶ ህዝብ በየቤተ ክርስቲያኑ እየተሰበሰበ ሲያለቅስና ሲጸልይ ደጃች ክንፉ አዩና አባቶቼ እናቶቼ ወንድሞቼ እህቶቼ በየቤተ ክርስቲያኑ ታለቅሳላችሁ ትጸልያላችሁ እኔ ልጃችሁ ለትንንሾቹም ወንድማችሁ ክንፉ ሳልሞት ለኔ በየቤተ ክርስቲያኑ ሳታለቅሱና ለነፍሴ ሳልጸልዩ ቱርክና ግብጽ የሚባል አረመኔ ጎንደርን ቀርቶ ስናርን አይረግጣትም ዝም ብላችሁ ተቀመጡ ከነርሱ ፊት ሸሽቼ መጣ ሲላችሁ ብትሰሙ መተማ ድረስ መጣችሁ እኔን ውጉና ማርካችሁ ስቀሉኝ ብለው በተናገሩ በበነጋው ለዘመቻ ተነስተው ዘምተው የመጣውን ወራሪ ሰራዊት ለወሬ ነጋሪ ሳይከርፍ ገለው ጨርሰው ተመልሰዋል በዚህም ስራቸው ደብተሮች መቅሰፍተ ግብጽ ወቱርክ ይሏቸው ነበር ይባላል ሶስተኛው ትልቅ ባህሪያቸው ልግስና ነበር በክንፉ ቤት ግብር ገብቶ ቁንጣን እስቲያሰቃየው አልበላሁም አልጠጣሁም የሚል ሰው ቢኖር ሌባና ዋሾ ስለሆነ እጁ መቆረጥ ይገባዋል እያሉ እረኞች እንኳን ይተቹ ነበር በግብር አብይነትና በልግስና ከደጃች ክንፉ ጋር ሊወዳደር አንዳንድ ሰዎች እንደሚሉትም ሊበልጥ የሚችለው ከሳቸው ሞት በኋላ በቴዎድሮስ ጊዜ በሽፍትነት የተነሳው የጎጃሙ መስፍን ደጃች ተርላ ጓሉ ብቻ ነው ይባላል አራተኛውና የደጃች ክንፉ ጸጋ ሆኖ በህዝቡ ዘንድ የሚቆጠረው ግንባር የሚባለው ነገር ነው በደምቢያ ታሪክ ውስጥ ክንፉ እንደገዙበት ዘመን ያለ የጥጋብና የፈንጠዝያ ጊዜ ታይቶ አይታወቅም በኋለኛው ጊዜ በደምቢያ ላይ የተደጋገመ ጥፋት ሲደርስ ብዙ ሽማግሌዎች የዘፈን ተከታይ ይህ ነው በክንፉ ጊዜ ያሳለፍነው ያሰረሽ ምቹ ዘመን ገና ብዙ ጉድ ያሳየናል ይሉ ነበር ይባላል አምስተኛው የታወቀ ጠባያቸው ዘፈን ፉከራና ቀረርቶ መውደዳቸው ነው የገዳይ ዘፈን አዶ ወሸባየት ይነሳ አንዳንድ ጊዜ ብድግ ብለው ከዘፋኞቹ መካከል ይገቡና በዚያ ሰውነታቸው ይወዛወዙ ነበር በጣም የሚወዱት ግን ክራርና በገና ራሳቸው መጫወትን ነበር ደጃች ክንፉ በዚህ ሁሉ የሚያስወድድ ባህሪያቸው ላይ የግንባር ስጋ ቅያሜያቸውን ለመደበቅ ምንም ዘዴ የሌላቸው ሻካራ ከልባቸው የሌለውን አፋቸው የሚናገር ሰው በመሆናቸው ይወደዱ በሚገባቸው መጠን የሚወዳቸው ብዙ ሰው አልነበረም። ወደ ተነሳንበት ነገር እንመለስ። በመጨረሻው እንደዚያ ተለያይተው ሊቀሩ ልጅ ካሳን በጣም በሚወዱበት ጊዜ እጅግ የሚወዷቸውን የክራርና የበገና ጨዋታዎች በጥጋቸው አድርገው ያስተምሩት ነበር። ቅኝቱን አያያዙን የጣት አጣጣሉን በሚገባ እየተቆጣጠሩ የክራሩን ወይም የበገናውን አውታር ሲይዝ ጣቶቹ ገርበብ ያሉበት እንደሆነ አስተካክለ ያዘው ከርፋፋ እጅ ተሰብሯል እንዲህ እንዲህ አድርገው እያሉ አንዳንድ ጊዜም በቁጡ አስተማሪዎች ደም አንቺ አመዳም ይሉና ጆሮውን ቁንጥጥ እያደረጉ ያስተምሩት ነበር። እጅ ክንፉ ትካዜ በሚጫናቸው አንዳንድ ቀን ክራሩን ይተውና ለካሳ የሚያስተምሩት በገና ብቻ ነበር። ክራር ሰይጣናም ነው እንኳን ሌላውን እኔን በማን ላይ ሸፍት እንደሚለኝ አላውቅም። ሸፍት ነው የሚለኝ። በገና ግን መንፈስ ቅዱስ አለበት። ስትሰማው ማንን ይልሃል። ስለዚህ በገና ደና አርጋ አጥና እያሉ ያስተምሩት ነበር። አስተምረውት ደከምልና ተቀባይነቱን ቀነስ ሲያደርግ ሲያዩ ደከመሽ በቃ እንግዲህ እኔ እንዴት አርጌ እንደምመታ ተመልከት ይሉና ግጥም እየገጠሙና ቀጠን ባለው ድምጻቸው እያዜሙ በገናውን ያስነኩታል። ሀየ ሰው ተፈጥሮ እንዲህ ያሉት ወንድማማቾች በንግርት ተቆራርጠው ቀሩ። እጅ ካሳ በጉርምስናቸው ዘመን በዚህ ሁኔታ እያጠኑ ስላደጉ በእድሜያቸው ሙሉ የበገና ነገር ጭንቀታቸው ነበር። ከቱርኮች ጋር ባደረጉት ጦርነት ቆስለው ወገሻው እንዳለው በሰባት ቀን ጨርሶ ባይደርቅም እንደ መዳን ብሎ ጨርሰው ሳይጠነክሩ ከቤት ውጭ ጥቂት ተንቀሳቅሰው እየተመለሱ በሚያርፉበት ሰዓት ያን ስልቹ በጊዜው የማይመሽና የማይነጋ የቸከ ጊዜ በቀላሉ የሚያልፉት በተዋበች ፍቅርና በበገና ድምጽ ነበር። ደጃዝማች ካሳ አንድ ቀን ምሳ ተበልቶ እነ ገብርዬ ሁሉ እየተሰናበቱ ከወጡ በኋላ ያን ትልቅ በገና ያዙና ከቃኙ በኋላ ከበገናው ቃና ጋር ተስማምቶ ልብን በሚመታ ድምጽ የሚከተለውን ግጥም አንጎራጎሩበት። ተዚህ ተቀምጬ ስቸገር ስጉላላ በገና ነው እንጂ መች አገኘው ሌላ። አትለይኝ ተኔ መንፈሴ እንዲጽናና በገና 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 በገና። ዛሬ ላልቀስልህ ባንስ ካሳግሬ ቁሜ ዛሬ ላልቀስልህ ተደፍኖ አይቀርርሜ ክንፉ ይተካልህ የኔ እድሜ ላንተ እድሜ መምህሬ ጌታዬ አባቴ ወንድሜ። መመከታቅቶኝ ነው ወይ ጋሻዬ ጠፍቶ በቱርክ ሰባራ ጦር እግሬን ያየው ደምቶ ማረኝ የኔ ጌታ ባጠፋው ውለታ። አካሌን ተማየት በቱርክ እጅ ተቧጭሮ ምን ነው ያንተ ካራ በገደለኝ ኑሮ። ለካንስ መቃብር ደጋጥር ነው ወይ ክንፉ አልፎ ተኝቷል ይህን ጉድ ሳያይ ማረኝ የኔ ጌታ ባጠፋው ውለታ። ያንንም ይረግጠዋል እንጂ አይቀርም አንክሶ የመይሳው ልጅ። በቃ ቆስሌ ደርቋል ተነስታ ጠካሳ መንገድህ ሩቅ ነው ግፋው በግስገሳ ምን ነው መታከቴ ላልስችል በሞቴ ከሞት ጥሪ ላልቀር የትም ተደብቄ አገሬ ስትጠሪኝ ምን ነው መጨነቄ። ምን ነው አገሬ ሆይ እስቲ ተጠየቂ ሰውን ማጥፋት እንጂ ሰው ማብቀል አታውቂ። አገሬ ባንቺ ተወልጄ ባንቺ ላይም ኑሬ ባንቺ ላይ ነግጄ ባንቺ ላይ ቆፍሬ ስላንቺ ተኩሼ ስላንቺ ወርውሬ ባንቺ ላይ ደህይቼ ባንቺ ላይ ከብሬ ደግም ላግኝ ክፉ ላንቺ ጥሬ ብቻ ላንቺ ይሁን መሞት መቀበሬ። ነጋዴው ሲጨነቅ ለትርፍ ለወረቱ ገበሬው ሲጨነቅ ለዘሩ ለምርቱ ዘላኑ ሲጨነቅ ለሳሩ ለከብቱ ካህኑ ሲጨነቅ ለሪም ለታቦቱ ለመውረር ለመዝረፍ ሲያስብ ወታደሩ መኮንኑም ሲያስብ ለግዛት ለግብሩ ማን ይሆን ቆራጡ የሚያስብ ላገሩ ምን ነው መታከቴ ላስችል በሞቴ ደጃሽ ካሳ እንደዚህ እየገጠሙ በበገና ሲተክዙ እንባ ባይኖቻቸው ተንጠርቦ ይታየ ነበር። ወይዘሮ ተዋበች ዶሮ ቅጥቅጥ ሲያዘጋጁ ቆይተው እሱን በትልቁ ወስከም በያከርነው በታላቅ ደስ ራሳቸው ይዘው ገቡ። ደጃዝማች ቀና ብለው ወይዘሮ ተዋበችን አዩአቸውና ድስቱን በጭጎቱ ላይ ሲያስቀምጡ ፈጠን ብለው አይኖቻቸውን አደረቁና በገናውን በጥጋቸው አስቀመጡት። ከዚያም ወይዘሮ ተዋበች ውሃ በኩስኩስ አምጥተው ገበታ ወጭት ለመቀበያ አቅርበው ጎንበስ አሉና ታጠብ አሏቸው። አሁን ደግሞ ምን አርግ ነው የምትይኝ? እኔ ሆዴ በጣም ሞልቷል አሉ ደጃች ካሳ እንደ ቀበጤ ልጅ በማባረር። ምኑ ነው ሆዴን የሞላው? የለም ምንም አይል ትንሽ ዶሮ ቅጥቅጥ ነው። ኡህ አሁንስ ይቀባት አንገፈገፈኝ። ዛዲያ ቶሎ ቶሎ ተቀልበ ጠንክርና ተነስ እንጂ ከዚህ ስታነክስ ልትኖር ነው አይሉ ወዘሮ ተዋበች በቀልድ። አረ ታልሽስ ያንቺ ትእዛዝም መሄጃ ሳጥቶኛል አሉ ደጃዝማች ካሳ ፈገግ ብለው እጃቸውን ለመታጠብ እየዘረጉ። ደጃች ካሳ እጃቸውን እንደታጠቡ ወይዘሮ ተዋበች ተመለሱና ድስቱን አውርደው ገና ላቦቱ ትንጉል ትንጉል የሚለውን የዶሮ ቅጥቅጥ በሚገባ ታጥቦ በተቀመጠ ኮልባ ጽዋ በቁርፊ እየቀዱ ሞልተው ሰጧቸው። ደጃች ካሳ እየጣፈጣቸውም የቅቤው በዛት እየገለማቸውም በግድ አንዱን ጽዋ ጨለጡ። ወይዘሮ ተዋበች ሊደግሟቸው አስበው ጭልፋውን ወደ ድስቱ ሲያወርዱ ተዋበች ልሞትልሽ በቅቶኛል ይህንንም ፈርቼሽ ነው አሉ ደጃች ካሳ። በልሽ ይሁን ኋላ ትጠጣለህ አሉ ወይዘሮ ተዋበች። ወይዘሮ ተዋበች እቃዎችን ሁሉ አንስተው የሚታጠቡትን አጥበው የሚከደኑትን ከዳድነው እጃቸውን ሙልጭ አርገው ከታጠቡ በኋላ ወደ ደጃች ካሳ ሂደው በጎናቸው ቁጭ አሉና እንዴት ነው አሁንስ መቆርጠሙ አልተሻለህም አሉ። አሁንስ ሊሻለኝ ነው አሉ ደጃዝማች ካሳ። ወይዘሮ ተዋበች እጃቸውን ወደ ደጃዝማች ካሳ ራስ ዘርጋ አድርገው ከቁንዳላቸው ወጣ ወጣ ያሉትን ጠጉሮች ያዝ ያዝ እያደረጉ ዛሬስ ይሄን ቁንዳላም ፈትቼ ሰራዋለሁ ጠጉሩ ተመዝዞ ተመዝዞ ሊያልቅ ነው እኮ አሉ። እውነትሽን ነው እንዲያውም አሁን ስሪልኝ እንግዳና ገብርዬም ትናንት ግማሽ ጎፈሬ ግማሽ ቁንዳላ እያሉ ሲቀልዱብኝ ውለው ነው የሄዱት አሉ ደጃች ካሳ። እሺ አሁን ልስራዋ አሉ ወይዘሮ ተዋበች። እሺ አሉ ደጃች ካሳ። ወይዘሮ ተዋበች ከተቀመጡበት ተነስተው ትብለጥ ትብለጥ እያሉ ወደ በር ሲሄዱ ትብለጥ እየሮጠች መጣችና አቤት እስቲ እባክሽ ተዚያ ተሜዳ ላይ አንድ አበባ ምንጣፍ አንጠፊና አንድ ወንበር አውጥተሽ አስቀምጭልኝ አሉ ወይዘሮ ተዋበች። ትብለጥ ምንጣፉንና ወንበሩን አውጥታ እንዳስቀመጠች ሁለቱ ወደ ሜዳ ወጥተው ደጃዝማች ከሳሩ ላይ ከተነጠፈው አበባ ምንጣፍ ላይ ቁጭ ሲሉ ወይዘሮ ተዋበች በደጃዝማች ኋላ ከተቀመጠ ወንበር ላይ ቁጭ አሉና የደጃዝማችን ራስ በሁለቱ ጉልበቶቻቸው መሃል በወንበሩ ላይ ደገፍ አርገው በክምክም ጎፈሪያቸው ሰካ አርገው ይዘውት የነበረውን ወስፊያ ወጥተው የቁንዳላውን ጉንጉን በርሱ ተርተር ተርተር ያደርጉት ጀመር። ካንዱ ጉንጉን ላይ ጠጉሩ እርስ በርሱ በጣም ተያይዞ ኑሮ ወስፌውን በመካከሉ አግብተው ሳብ ሲያደርጉት ቶሎ አልላቀቅ ከማለቱ በላይ ጥቂት ጥቁሮች ተነቀሉ። ተይ እንጂ ተዋበች፣ ሲያጌጡ ይመላለጡ የሚባለውን ነገር አደረስሽብኝ እኮ። ቁንዳላዬን አሳምሬ አልኩሽ እንጂ ጠጉሬን ነቅለሽ ጨርሽ አልኩሽ አሉ ደጃዝማች ካሳ በቀልድ። ዛዲያ እኔ እንደዚህ ቅጥስ ያጣ ቆየው ብዬ ኑሯል አሉ ወይዘሮ ተዋበች እሳቸውም እየቀለዱ። አንቺ ምን ትጠብቂያለሽ? ተጠባብቆ ማሳመሩ ያንቺ ስራ አልነበረም? ደህና ሳለህማ ይህን ይህን እጠብቅ ነበር። አሁን ግን ባሌ ሰባራ ሆኖ ይቀር ወይስ ይድን ይሆን እያልኩ ልጨነቅ፣ ወይስ ስንት ጠጉር ተቆንጃላው ተመዘዘ እያልኩ ላስብ በእንግዲህ አንቺ ጋር ተማግጭ ያልዘልቀውምና ነቅለሽ ጨረሽውን ጨረሰሽ የተረፈውን ጥሩ አድርገሽ ትሪልኝ። ብዙ ሰዎች በቁንዳላ ጉንጉንና ጉንጉን መካከል ሰፊና እንደተላጨ ሁሉ ቁልጭ ያለ ራስ ቅል ቆዳ እንዴት ሊታይልሽ ቻለ እያሉ ሲጠይቁኝ ሰዋበች ቁንዳላዬን እያፈረሰች በምትሰራ ቁጥር ሩብ ሩቡን ጠቁር ስለምትለቅጠው ነው። በዚህ ተቀጠለች አንድ ቀን ራሴ ነጭ ሉባ ሲመስል ድረስ ባዶውን እንደምታስቀረው አትጠራጠሩ እያልኩ እመልስላቸዋለሁ አሉ ደጃች ካሳ። ከከከከከከ ለካ ያገልጋይነት ዋጋ ይሄ ነውና እንግዲህ እስቲ ማን እንደሚሰራ ያለው አሉ ወይዘሮ ተዋበች። ወደሽነው እንብታልሽማ ምክንያት ተገኘ በእኛ ቁንዳላ ሰሪ ሊባል ስም የሚሰጣት አንዲት ቆንጆ ፈቀድሽልኝ ማለት ነው አሉ ደጃዝማች እንደመሳቅ ብለው። እሺ ማጥሩ አንዷን ጠጉሩን ነክታት ባይ ጠጉራን በሙሉ ነጭች እሷን ራሷን በጉድጓድ ውስጥ እጥልልሃለሁ አሉ ወይዘሮ ተዋበች። ደጃዝማች ካሳና ወይዘሮ ተዋበች እንደዚህ እየተቀላለዱ ቁንዳላው ተፈቶ እንዳለቀ በውሃና በለንቋጣ ልጥ ሙልጭ ብሎ ከታጠበ በኋላ በእንጨት ሚዶ በትን ብሎ ተነፍሶ እንደደረቀ ከሽቱና ልዩ ልዩ ጣዕም ማዛ ካላቸው ያበሻ የሰንቡል ቅጠላ ቅጠሎች ጋር የተነጠረ ቅቤ በብልቃት ቀርቦ የደረቀውን ጠጉር በሱ ለዘብ እያደረጉ ወይዘሮ ተዋበች ቁንዳላውን ወፈር ወፈር ባለ ጉንጉን መስራት ጀመሩ። መልካም ሚስት ለባሏ ዘውድ ናት የሚለው የቆየና የተከበረ ቃል ስለ መልካም ሚስት ሁልጊዜ ይጠቀሳል። የወይዘሮ ተዋበችን መልካም ሚስትነት ለመግለጽ ግን ይህ አነጋገር በጣም ይጠባል። ተዋበች በአይን ብቻ የምታስከብር የክብር ዘውድ አይደለችም። በሐዘን ለጨለመ ልብ ብርሃንን የምትሰጥ የመንፈስ ፋና ነበረች። እናት አይሏት በውበቷና በሴትነቷ የምትማርክ ሚስት፣ ሚስት አይሏት በርህራያዋና በምክሯ ልብን የምታለዝብ እናት፣ ገረድ አይሏት የተጣራች ወይዘሮ፣ ወይዘሮ አይሏት ትሁት አገልጋይ። እንሆ ደጃዝማች ካሳ ካላቸው ጀግንነት፣ እውቀት፣ የአገር ፍቅርና ከፍተኛ ምኞት በላይ እነዚህን የመሰሉ ታላቅ ሴት እግዚአብሔር አድሏቸው ነበር። ወይዘሮ ተዋበች የደጃዝማች ካሳን ምግብ ማንም እንዲሰራው በጠቅላላው የሚበሉትን የሚጠጡትን ነገር የሌላ ሰው እጅ እንዲነካው አይፈልጉም ነበር። ከዚህም በቀር ሹርባቸውን እንኳን ማንም እንዲሰራው በጭራሽ አይፈቅዱም ነበር። ይኸውም ባሎቻቸውን በጣም የሚወዱ ሴቶች እንደሚያደርጉት በቅናት ለመከላከል በመፈለግ አይደለም። እርግጥ ነው ባላቸውን እጅግ አድርገው ይወዳሉ። ይሁን እንጂ ደጃዝማች ካሳም ለማንም ሴት ያደርጉታል ተብሎ የማይታለመውን ከፍተኛ እምነትና ፍቅር በስታቸው ላይ እንዳሳዩት ስለሚያውቁ ለቅናት ምክንያት አልነበራቸውም። ያን ሁሉ ጥንቃቄ እንዲከተሉት የሚያደርጓቸው ሁለት ታላላቅ ምክንያቶች ነበሯቸው። አንደኛ ደጃዝማች ካሳን የሚመቀኙ ሰዎች እጅግ ብዙ ስለሆኑ በአንድ ሰው እጅ የመርዝ መቅሰፍት ደርሶባቸው በጉድ እንዳይወጡ በጣም ይሰጉ ነበር። ሁለተኛ ማንም የሚሰራው ስራ ለባላቸው ተስማሚና አጥጋቢ ሆኖ የሚገኝ አይመስላቸውም ነበር። ስለዚህ ደጃዝማች ብዙ ቀን እየተቆጡ ስላስተዋቸው እና መቼ እንዲያጥቧቸው ሆነ እንጂ ወይዘሮ ተዋበች የባላቸው ንግር ሌላ ሰው እንዲያጥበው እንኳ አይፈልጉም ነበር።
ታጠቅ ብሎ ፈረስ ካሳ ብሎ ስሙ፣ ማርባር ቢሸበር ካሳ ብሎ ስሙ፣ ማርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክማይ የምሸሽ ነው። መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ ማዩ ቱርክማይ የምሸሽ ነው።
ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንኑ ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።
ወደደ ከኛ ከአንቺ ጋር ለማዩ ቱርከባይ የምሸሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሙሱ ሲጠጣት ለማዩ ቱርከባይ የምሸሽ
Thank you.